The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በመሰረቱ ይሄ ክስ እንኳን በፍጹም የማይታሰብ ነው፣ ያስገርመኛል። ምክንያቱም በሁለቱም ወገን ያሉት የኦሮሞ ተወላጆች ናቸው። ባለው ልምድም ባህልም መሰረት የኦሮሞ ተወላጅ የሌላውን የኦሮሞ ተወላጅ ከብት ንብረት መዝረፍ የለም እና ይሄ ድርጊት አልተደረገም። በኦሮሞዎች መካከል የዚህ አይነት ድርጊት የለም ማለቴ ነው።
የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ናቸው። ከሰሞንኛው የሶስት የኬንያ ፖሊሶች መገደል ዜና ዘገባ ጋር በተያያዘ ከሰጡት አስተያየት የተወሰደ ነው። ቆየት ብሎ ይቀርባል።
ከምሽቱ ዜና መካከል ደግሞ ላይቤሪያ ውስጥ አንድ የ15 ዓመት ወጣት በኢቦላ በሽታ መሞቱ ተገለጠ። የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ የአፍሪካ ክልላዊ ቢሮ ዛሬ ባወጣው መግለጫ ለአፍሪካ ከሽብርተኝነት ነፃ መውጣት የሚረዳ መርሃ ግብር ይፋ አደረገ። የሪያክ ማቻርና የሳልቫኪር መንግስታት ሁለቱ ኃይሎች የፈረሙትን የሰላም ስምምነት ተግባራዊ ለማድረግ ደቡብ ሱዳን ቆርጣ ተነስታለች ተባለ የሚሉ ይገኙባቸዋል።
የዕለቱ መደበኛ ቅንብሮች ሐኪሙን ይጠይቁ፣ ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ካተኮሩ ቅንብሮቻቸው ጋር በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ ማክሰኞ ህዳር 14 2008 ዓ.ም ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። ፕሮግራም የሚመራልን ንጉሱ ታምሬ ነው። አብራችሁን አምሹ። በቅድሚያ ግን የዓለም ዜና እነሆ። ላይቤሪያ ውስጥ አንድ የ15 ዓመት ወጣት በኢቦላ መሞቱን የጤና ሙያ ባለሥልጣናት አስታወቁ። ይህ የተከሰተው በበሽታው የሞቱ ሰዎች ይፋ ከተደረገ ከስድስት ወራት በኋላ መሆኑ ነው። ከላይቤሪያ ዋና ከተማ መኖሮቪያ በስተ ምስራቅ ነዋሪ የሆነው ወጣት ህመሙ እንዳለበት በምርመራ የተደረሰበት ባለፈው ሳምንት መሆኑም ተገልጧል። ወላጅ አባቱና ወንድሙም በሽታው እንዳለባቸው ስለተደረሰበት ከመኖሮቪያ ወጣ ብሎ በሚገኝ ማገገሚያ ቦታ እየታከሙ መሆናቸው ታውቋል። የላይቤሪያ ባለሥልጣናት ከ150 በላይ የሆኑ ሰዎችን ለምርመራ በሚል በተወሰነ ቦታ እንዲሆኑ ማድረጋቸውም ታውቋል። ላይቤሪያ ከሁለት ወራት በፊት እንደ አውሮፓ አቆጣጠር በመስከረም ገደማ ከኢቦላ ነፃ አገር ሆና መገለጡ አይዘነጋም።
የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ የአፍሪካ ክልላዊ ቢሮ ዛሬ ባወጣው መግለጫ የአፍሪካ ሀገሮችን እየተስፋፋ ከመጣው የሽብርተኝነት አመፅ ለመታደግ የሚያስችል መርሃ ግብር ይፋ አድርጓል። የዩኤንዲፒ የአፍሪካ ፕሮግራም ዲሬክተር አብዱላይ ማርዲዬ በዚህ ይፋ በተደረገ መርሃ ግብር የመክፈቻ ከፍተኛ ውይይት ላይ ሲናገሩ አያሌ የአፍሪካ ወጣቶችን ከአምራችነት ህይወት ወደ ሽብርተኝነት እንዲገቡ የሚያደርገውን ሁኔታ ለመገደብ በብርቱ መጣር ይኖርብናል ነው ያሉት። የዚህ ልማት ተኮር የሆነው ከፍተኛ መርሃ ግብር ተባባሪ አስተናጋጅ የተባበሩት መንግስታት ድርጅት የስዊድን ቋሚ ሚሽን መሆኑም ታውቋል። ፊት ለፊታችን የተጋረጠብን ፈተና እንዲህ በቀላል የምንወጣው ሳይሆን ወደፊትም ለብዙ ዓመታት የሚሰራበት የልማት ዘርፍ ነው ሲሉም ዲሬክተሩ ተናግረዋል። አመፅ የተቀላቀለበት አክራሪነት በመላ አህጉሪቱ ላይ ከፍተኛ ማህበራዊና የምጣኔ ሀብት አንድምታ እንዳስከተለ ይታወቃል። እንደ ናይጄሪያው ቦኮ ሀራም፣ እንደ ሶማሊያው አልሻባብ የመሳሰሉ ቡድኖችም የክልሉን ሰላምና አንድነት በማናጋት ላይ ብቻ ሳይወሰኑ ለብዙ መቶ ሺህ ህዝብ ከቤት ንብረት መፈናቀልም ምክንያት ሆነዋል።
የደቡብ ሱዳን የውጭ ጉዳይ ሚኒስትር መንግስታቸው ባለፈው ነሐሴ ወር በቀድሞ ምክትል ፕሬዚዳንት ሪያቅ ማቻር በሚመሩት አማጽያንና በፕሬዚዳንት ሳልቫኪር መንግስት መካከል የተፈረመውን የሰላም ስምምነት ተግባራዊ ለማድረግ በቁርጠኝነቱ እንደጸና ነው ሲሉ በድጋሚ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን የተናገሩት መንግስታቸው በስምምነቱ በተጠቀሰው መሰረት ኃይሎቹን ከመዲናዋ ጁባ ማስወጣት መጀመሩን ይፋ ባደረገበት በትናንትናው ዕለት ነው። የአሜሪካ ድምፁ ጄምስ ባቲ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
የመንግስታቸውን ለሰላም ውሉ ቁርጠኝነት የገለጡት የውጭ ጉዳይ ሚኒስትሩ ባርናባ ማሪየል ቤንጃሚን ዓለም አቀፉ ማህበረሰብም ቢሆን ለውሉ ተግባራዊነት ሊሰጥ የገባውን የሎጂስቲክስ ድጋፍ በተግባር መተርጎም ያለበት ወቅት አሁን ነው ብለዋል።
እንደምታውቁት ፕሬዚዳንታችን ሳልቫኪር ማያርዲት ውሉን እንደፈረሙ ወዲያውኑ ዘላቂ ተኩስ አቁም አወጅን። የጦር ሰራዊት አዛዦቻችን የኤስፒኤልኤን ጦር በ25 ኪሎ ሜትር አውጥተው እንዲያሰፍሩ መመሪያ ሰጠን። በዚያ መሰረትም እነሆ ዛሬ የመንግስት ወታደሮችን ወደ ተመደበው ስፍራ ማንቀሳቀስ ተጀምሯል።
የደቡብ ሱዳን መንግስት የሰላም ውሉ ተግባራዊ መሆን እንዳለበት ለሀገሩ ህዝብና ለዓለም አቀፉ ማህበረሰብ ለማሳየት የሚቻለውን ሁሉ ያደርጋል ብለዋል ሚኒስትሩ። እንደ አውሮፓውያን አቆጣጠር ነሐሴ 26 የተፈረመው የሰላም ውል አማጽያኑና መንግስቱ ለ30 ወራት በጋራ ስልጣን ሀገሪቱን የሚያስተዳድሩበት የሽግግር ወቅት እንዲኖር ከዚያም በ2018 ምርጫ እንዲካሄድ ነው የሚያሳስበው። አማጽያኑ ቀዳሚ መልእክተኛ ቡድናቸውን ወደ ጁባ እንዲልኩ እንጠብቃለን ብለዋል ሚኒስትሩ። ውሉ ከተፈረመበት እለት በኋላ በሶስት ወር ጊዜ ውስጥ ሁሉም ወታደራዊ ኃይሎች በ15 ማይሎች ርቀት ከጁባ እንዲወጡ ያሳስባል። ያ የጊዜ ገደብ ደግሞ በዚህ ሳምንት ውስጥ ነው። ያልተከበረ እንደሆነ ተጠያቂዎቹ አማጽያኑና ኢጋድ ናቸው የሚሆኑት ነው ያሉት ሚኒስትሩ። በደቡብ ሱዳኗ መዲና ትናንት ሰኞ ሊካሄድ ታቅዶ የነበረው የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን የመሪዎች ጉባኤ ለሌላ ጊዜ ተዛውሯል። የስብሰባው ዓላማ ስለ ሰላም ውሉ ገቢራዊነት ለመነጋገር፣ ተፋላሚዎቹን ወገኖች ለማበረታታትና ጦርነቱ ማክተሙን በይፋ ለማወጅ ነበር። የውጭ ጉዳይ ሚኒስትሩ እንዳሉት ጉባኤው የተላለፈው በኢጋድ መሪዎች ጥያቄ ነው።
የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በአፍሪቃ ለመጀመሪያ ጊዜ የሚያካሄዱትን ይፋ ጉብኝት ነገ ረቡዕ ይጀምራሉ። በመርሃ ግብራቸው መሰረት ኬንያን፣ ኡጋንዳንና ማዕከላዊ አፍሪካ ሪፐብሊክን ይጎበኛሉ ተብሎ ይጠበቃል። ለሰብአዊ መብት የሚሟገቱ ቡድኖች ግን የአቡኑን ጉብኝት የፖለቲካ መብቶች ይከበሩ፣ የሃይማኖታዊ እምነት መቻቻል ይኖርና አናሳ ቁጥር ያላቸው ብሔረሰቦች መብትም ይከበር ዘንድ ጫና ያደርጋሉ ብለው ይጠብቃሉ። አድማጮች፣ በዚህ ላይ ሰፋ ያለ ዘገባ በመጽሔቱ ይኖረናል።
ዜናው የሚተላለፍላችሁ ደግሞ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ስቱዲዮ ተገባን በኋላ አዲስ ዜና ደርሶናል። ባለፈው እሁድ እንደ አውሮፓ አቆጣጠር ህዳር 12 2008 ምሽት ላይ ሁለት ትውልደ ኢትዮጵያ ወጣቶች በሚኒያፖሊስ ከተማ ሚኒሶታ መኪና ውስጥ እንዳሉ በተተኮሰባቸው ጥይት መገደላቸውና ሶስተኛው ወጣት ከፍተኛ ጉዳት ደርሶበት በሆስፒታል እርዳታ እየተደረገለት መሆኑን የሚኒያፖሊስ ከተማ ፖሊስ ቃል አቀባይ ጆን ኤልደር ለሲቢኤስ ለተባለ የአሜሪካ ቴሌቪዥን ገልጠዋል።
Our suspects fled the scene on foot.
የከተማው ፖሊሶች በወቅቱ ቦታው ላይ የነበሩ ሰዎችን እያነጋገሩና ጉዳዩን እየመረመሩ ሲሆን ተጠርጣሪዎቹ ወዲያው በእግር እንደሸሹና እስካሁንም እንዳልተያዙ ተገልጧል።
ፖሊስ የእነዚህን ወጣቶች ማንነት ይፋ ባደርግም ሲሆን የከተማይቱ ነዋሪዎች ሶስቱን ወጣቶች ኦሮሞ መሆናቸውን ይናገራሉ። በትናንትናው ዕለት ፖሊስ መግለጫ ሲሰጥ በስፍራ የተገኙና የብራያን ኮይል ኮሚዩኒቲ ዳይሬክተር የሆኑት አቶ አማኖ ዶቤ እንዲህ ይላሉ።
ጆሌን ኩኔ ሰደኑ ኦሮሞዳ ጆሌ ወጋ ኩደሰዴት ራዲደሚ ለማ እንጫላል
አስመቲ። እነኚህ ልጆች ሶስቱም የኦሮሞ ተወላጆች ናቸው። የኮሌጅ ተማሪዎችም ነበሩ። የሚኒያፖሊስ ወጣቶቹ ሙስሊም ስለሆኑና በቶሎ መቀበር እንዳለባቸው ስለምናውቅ ምርመራውን በቶሎ ለመጨረስ እንሞክራለን ብለውናል።
የጂሃዲስት ጠንካራ ምሽግ በሆነው በሰሜናዊ ሲናይ ባህረ ገብ መሬት በሚገኝ ሆቴል ውስጥ ለደረሰውና አንድ ዳኛ፣ ሁለት የፖሊስ መኮንኖች እንዲሁም አንድ ሲቪል ለተገደሉበት የአጥፍቶ ጠፊ ጥቃት ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን ኃላፊነቱን እንደሚወስድ ዛሬ ማክሰኞ ይፋ አረገ። ተጨማሪ 12 ሰዎችን ያቆሰለው ይህ ጥቃት የደረሰው ዳኞች የአገሪቱን ምክር ቤታዊ ምርጫ ለመታዘብ ከአንድ ቀን በፊት ቀድመው በተገኙባትና ኤል አሪሽ ውስጥ ባለው ስዊስ ኢን በሚባል ሆቴል ውስጥ መሆኑን ከካይሮ የደረሰን ዜና አመልክቷል። በጥቃቱ ወቅት በተካሄደ ተኩስ ሶስት አጥቂዎች መገደላቸውን ግብፅ አመልክታ እስላማዊ መንግሥት ነኝ ባዩ አማጺ ቡድን ግን ጥቃቱን ያካሄዱት ሁለት አባሎች ብቻ ናቸው ይላል። ግብፅ ውስጥ የሚገኘውና የእስላማዊ መንግስቱ ተባባሪ ነኝ የሚለው አማጺ ቡድን ለጥቃቱ ኃላፊነት በመውሰድ በድረ ገጹ ላይ ለጥፎታል። ይህ ቡድን ባለፈው ወር ግብፅ ውስጥ ለወደቀውና ውስጡ የነበሩት 204 መንገደኞች በሙሉ ለሞቱበት ለሩሲያው ሜትሮጀት አውሮፕላን አደጋ ተጠያቂው እኔ ነኝ ማለቱ አይዘነጋም።
በመጨረሻም በቅርቡ ኢየሩሳሌም ውስጥ የደረሰውን የፍልስጤማውያን ጥቃት ሽብርተኝነት ሲሉ ዛሬ ማክሰኞ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር የተገናኙት የዩናይት ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ መፈረማቸው ተሰማ። መፈረጃቸው ተሰማ። ኬሪ ሽብርተኝነትን ጨርሶ ለማስወገድ በሚችሉበት ሁኔታ ላይም ከናታንያሁ ጋር እንደሚወያዩ ተገልጧል። ኬሪ በእስራኤል ጉብኝታቸው ወቅት ይህ አይነቱ የሽብር ተግባር ትርጉም የለሽ መሆኑንም ከናታንያሁ ጋር በሚወያዩበት ወቅት እንደሚያሰምሩበት ነው የተመለከተው። ናታንያሁ በበኩላቸው ከእስራኤል በየሰዓቱ በእስላማዊ ነውጠኞች ላይ ጽኑ ውጊያ ወይም ጦርነት እንደምታካሄድ አመልክተው ውጊያውም አሉ በኋላ ቀርነት ላይ የሚካሄድ የስልጣኔ ጦርነት ነው ብለዋል። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ ደግሞ አዲሱ አበበና
አሉላ ከበደ ነን። የሰዓቱን የዓለም ዜና ነበር በማስቀደም ያሰማናችሁ። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው። ከዚያ በፊት ቆየት ብለው ከሚሰሙት ዘገባዎች አንዱን ለቅምሻ እናሰማለን። በኢትዮጵያ ለሁለት ጠቅላይ ሚኒስትሮች የምጣኔ ሀብት አማካሪነት ወይም ምክር ሲሰጡ የቆዩት አቶ ነዋይ ገብረአብ በምግብ ዋስትና ፖሊሲ ዙሪያ የሰጡትን ማብራሪያ ይመለከታል።
ግብርናው የኤልኒኖ አይነት የክላይሜት ቼንጅ ግፊት መቋቋም እንዲችል በተወሰነ ደረጃ ብዙ እርምጃዎች ተወስደዋል።
ዝርዝሩን በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅት ታገኙታላችሁ። በቅድሚያ ግን የምሽቱ አብይ ርዕስ
በኢትዮጵያ በኤልኒኞ ምክንያት ሊከሰት ለሚችል የጎርፍ አደጋ የጥንቃቄ እቅድ መነደፉ ተገለጠ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ የሰብአዊ ጉዳዮች ጽህፈት ቤት ኦቻ እንዳመለከተው ኤልኒኞ ካስከተለው ድርቅ በተጨማሪ የጎርፍ አደጋም ሊያመጣ ይችላል ብለዋል። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአስቸኳይ ጊዜ እርዳታ ምክትል አስተባባሪ ኪዮንግ ዋካንግ በኢትዮጵያ ጉብኝት አድርገው መመለሳቸውንም ኦቻ አስታውቋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ኤልኒኖ በኢትዮጵያ ላይ ያስከተለው ጉዳት በሰሜን መካከለኛውና በምስራቃዊ የሀገሪቱ አካባቢዎች የተከሰተው ድርቅ ብቻ አይደለም። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ እንዳመለከተው በደቡብና ደቡብ ምስራቅ ኢትዮጵያ የጎርፍ አደጋ ስጋት አለ። ድርጅቱ በየሳምንቱ ከሚያወጣው ሰብአዊ ጉዳዮችን የተመለከተ ሪፖርት በትናንቱ ላይ እንዳመለከተው ይህ ስጋት እውን የሆነባቸው አካባቢዎችም ይገኛሉ። ባለፈው ጥቅምት የዋቢ ሸበሌ ወንዝ ከመጠን በላይ ሞልቶ እንደነበር የጠቀሰው ድርጅቱ በሶማሌ ክልል የሚገኙ ምስራቅ ኤሚ፣ ቀላፎና ሙስታሂል ወረዳዎችን ማጥለቅለቁን አስታውሷል። መንግስትና አጋሮቹም አስፈላጊውን ድጋፍ እያደረጉ መሆኑን የገለጸው ከዚህ በኋላ ሊከሰቱ የሚችሉ የጎርፍ አደጋዎችን ለመከላከል የሚያስችል የጥንቃቄ እቅድ መውጣቱንም ይፋ አድርጓል። እቅዱ በተለይም በዋቢ ሸበሌ ገናሌና በኦሞ ወንዝ ተፋሰስ አካባቢ ሊኖር የሚችለውን የጎርፍ አደጋ በመቀነስና ምላሽ በመስጠት ላይ ያተኮረ መሆኑንም አስረድቷል። እንደ ሪፖርቱ ከ200,000 በላይ ሰዎች በጎርፍ አደጋ እንደሚጠቁ፣ ከ100,000 በላይ ደግሞ ሊፈናቀሉ እንደሚችሉ ተሰክቷል። ኤልኒኖ ከጎርፍ ቀደም ብሎ ባስከተለው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ወገኖች ለመድረስም ጥረቶች እየተደረጉ መሆኑን የዩኤን ኦቻ ሳምንታዊ ሪፖርት አብራርቷል። በዚህ መሰረት በኢትዮጵያ መንግስት የተገዛ 600,000 ሜትሪክ ቶን ስንዴ በዚህ ሳምንት ጅቡቲ ወደብ እንደሚደርስ አስታውቋል። የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአስቸኳይ ጊዜ እርዳታ ምክትል አስተባባሪ ኪዩንግ ዋካንግ በኢትዮጵያ ጉብኝት ማድረጋቸው የተገለጸውም በዚሁ ሪፖርት ነው። ከኢትዮጵያ የግብርና ሚኒስትር ዴታ ምትኩ ካሳ እንደዚሁም ከለጋሽ ሀገራት አምባሳደሮችና ከሰብአዊ እርዳታ ማህበረሰብ ተወካዮች ጋር መነጋገራቸውም ተገልጿል። ሪፖርቱ እንዳለው በትግራይ ክልል ወደሚገኘው ሂንጣ ዋጅራት ወረዳ በማምራትም በመንግስት በአጋሮችና በድርቅ በተጎዳው ማህበረሰብ ገለጻ ተደርጎላቸዋል። ረዳት ጸሐፊዋ ለኢትዮጵያ ቴሌቪዥን በሰጡት አስተያየት የዘንድሮ ድርቅ የከፋባቸው ቦታዎች መኖራቸውን ያስረዱት
This year's drought is as you say particularly harsh because of
የዚህ አመቱ ድርቅ እንዳላችሁትም በኤልኒኖ ምክንያት በተለየ ሁኔታ የከፋ ነው።
ኦቻ እንዳለው ምክትል አስተባባሪዋ ጉብኝታቸውን አጠናቀው የተመለሱት የዓለም አቀፉ ማህበረሰብ ድጋፍ በአስቸኳይ መጨመር እንዳለበት ግንዛቤ በመያዝ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
You are listening to Gabina VOA with your main man Henok Fenty and DJ Fatsu right here on The Voice of America. Check this one out. Don't miss it.
Gabina VOA.
America Adams Addis Zagijit Lota Toch. በአጭር ሞገድ በ6080 እና በ15580 ጋምቢና ቢኦኤ
ግቡ ተሳፈሩ ዝግጅቱ የናንተ ነው የወጣቶች ጋምቢና ቢኦኤ ያዲሱ ትውልድ ድምጽ ህዳር 27 ቀን ጀምሮ
ያዲሱን ፕሮግራማችንን የፕሮግራም ማሳሰቢያ ነበር አድማጮች ሰማችሁት ወደ ኋላ ላይ መልሰን እናስተዋውሳችኋለን አሁን ወደሚቀጥለው የመጽሔቱ ርዕስ ነው የሚሻገረው የኢትዮጵያ ወታደሮች ሰሞኑን የኬንያን ድንበር ተሻግረው 3 የኬንያ ፖሊሶች በደፈጣ መገደላቸውን የሚናገሩ ዘገባዎች በኬንያ ጋዜጦች መውጣታቸው ይታወሳል እኛም ጉዳዩን ለማጣራት እያደረግን ባለነው ጥረት ትናንት ያነጋገርናቸው የኬንያ ፖሊስ ቃል አቀባይ ግድያውን የፈጸሙትና የኬንያ ፖሊሶችን የገደሉት የኢትዮጵያ መንግስት ወታደሮች ሳይሆኑ የኦሮሞ አማጽያን ናቸው የተገደሉት መኮንኖች ሁለት ናቸው ብለውናል ስለ ጉዳዩ መግለጫ የሰጡን የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ የኬንያን ፖሊስ ወንጀል አስተባብለዋል በሌላ በኩል ደግሞ በኢትዮጵያና በኬንያ መካከል ያሉ የወሰን ኬላዎች መዝጋታቸውንና አለመዝጋታቸውን በሚመለከት የሚጋጩ መረጃዎች እየወጡ ነው ሰለሞን አባተ ተከታዩን አጠናቅሯል
የኬንያ መገናኛ ብዙሃን ያወጧቸውን ዘገባዎች ተከትሎ የኬንያ ፖሊስ ቃል አቀባይ ቻርልስ ኦዊኖ በሰጡን ማብራሪያ ባለፈው አርብ ኬንያ መርሳቢት አካባቢ የተፈጸመውን ግድያ ያደረሱት የኢትዮጵያ የኦሮሞ ታጣቂዎች መሆናቸውን ገልጸውልናል። የኢትዮጵያ ወታደሮች ወደ ግዛታቸው አለመግባታቸውን ተናግረዋል ቃል አቀባዩ። የመርሳቢት አውራጃ ፖሊስ ኮሚሽነር ግን የኢትዮጵያ ወታደሮች ድንበር ጥሰው ገብተው አደጋውን መጣላቸውን ከመመረር ስሜት ጋር ነበር የተናገሩት። አደጋጣዮቹ ጉዳቱን አድርሰው ተመልሰው ወደ ኢትዮጵያ ግዛት መግባታቸውን ገልጸዋል ሚስተር ኦዊኖ ኮሚሽነሩ።
That is what happened. So once they have gone back, they have crossed over to Ethiopia, definitely.
የኢትዮጵያ ወታደሮች የኬንያን ድንበር በተደጋጋሚ እየጣሱ እንደሚገቡ በዘገባዎቹም ሆነ ከተለያዩ አካባቢዎች የሚሰሙ ክሶች መኖራቸውን ለኦዊኖ አንስቼላቸው ነበር።
I'm not so sure of an incident of when they have crossed to check on the rebels, but
ድንበሩን ያቋረጡ አማጽያንን ያደኑበት ጊዜ ይኖር አይኖር እርግጠኛ አይደለሁም ይህንን ያሁኑን ጉዳይ አስመልክቶ ግን አማጽያኑን ማንም ያሳደዳቸው አልነበረም የፖሊስ አባላቱ ደፈጣቸው ውስጥ ገቡ እንጂ
ጥቃቱን አድርሰዋል ከተባሉት አማጽያን ያዙት አለመኖሩንና እንዲያውም ወደ ኢትዮጵያ ግዛት ተመልሰው በመግባታቸው ከአዲስ አበባ ጋር ለመስራት የዲፕሎማሲ ጥረት እያደረጉ መሆናቸውን ኦዊኖ ተናግረዋል ታዲያ አማጽያኑ ናቸው ጉዳቱን ያደረሱት ብሎ ለማመን ያስደፈራቸው ምን ይሆን ጠይቄያቸዋለሁ ኦዊኖን መልሳቸው የተብራራ አልነበረም ያሉኝን አስረግጠው ደገሙልኝ
we believe it is rebel forces not government forces
አማጽያኑ እንደሆኑ ነው የምናምነው የመንግስቱ ኃይሎች አይደሉም
የኬንያ መገናኛ ብዙሃን በሰጡት ጥቆማ መነሻነት በአካባቢው የታጠቀ ኃይል ያንቀሳቀሳል ወደ ተባለው የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴ አባልና የግንባሩ ቃል አቀባይ ወደ ኦቦ ቶሌራ አደባ ደውዬ ነበር የሚከተለውን ተለዋውጠናል
በመጀመሪያ ደረጃ በጋዜጦቹ በኬንያ ጋዜጦች እንደተገለጸው መርሳቤትን የሚጠቅስ ነው። መርሳቤት ከድንበሩ እንግዲህ ከመቶ ኪሎ ሜትር በላይ የሚርቅ ይመስለኛል። ነገር ግን ባለን መረጃ መሰረት አርብ ዕለት የተደረገው ድርጊት የኢትዮጵያ መንግስት ኃይል ኬንያ ድንበር ገብቶ በፖሊሶች ላይ በወሰደው እርምጃ 3 ሰዎች መገደላቸውና ሌሎች የኬንያ ተወላጆችን አፍነው ይዘው መመለሳቸው
ነው። ተገደሉ የተባሉትን ሰዎች ቁጥር ያውቃሉ እርሶ?
ባለን መረጃ መሰረት 3 መገደላቸውና ሌሎች ቁጥራቸው ያልታወቁ ሰዎች ታፍነው መወሰዳቸው በአካባቢው ያሉ ህዝቦች ደግሞ መደብደባቸው ነው የምናውቀው።
ለመሆኑ የኦሮሞ ነጻ አውጪ ግንባር እዛ አካባቢ እንቅስቃሴ አለው እንዴ?
እኛ ኬንያ ውስጥ የምንቀሳቀስበት ምክንያት የለም። እኛ ትግል ከኢትዮጵያ መንግስት ጋር ነው። የኦሮሞን ህዝብ መብት ለማስከበር ነው የምንታገለው። ስለዚህ ትግላችን ኦሮሚያ ውስጥ ነው እንጂ ኬንያ ውስጥ አይደለም። ይሄ ድርጊት የተፈጸመው ኬንያ ግዛት ውስጥ ነው።
የፖሊስ ኮሚሽነሩ ያሉኝ በዛ አካባቢ ከብቶች ለመዝረፍ ወደ ኬንያ ድንበር የገቡት ኦሮሞ ታጣቂዎች ናቸው ያማጽያኑ ማለት ነው። ናቸውና የኬንያ ፖሊሶች በታጣቂዎቹ አማጽያን ደፈጣ ተገደሉ ነው ያሉኝ።
እና በማንኛውም ሁኔታ በአካባቢው በኬንያም በኢትዮጵያም ድንበር ላይ የኦሮሞ ተወላጆች ስለሆነ ያሉት የእናንተ ታጣቂዎች በአካባቢው በኢትዮጵያም በኬንያም ግዛት ውስጥ የሚንቀሳቀሱባቸው ሁኔታዎች አሉ? እንደተባለውስ ከብቶች ለመዝረፍ እና ለመሳሰሉ እንቅስቃሴዎች የሚደረጉ ወረራዎች አሉ?
በመሰረቱ ይሄ ክስ እንኳን በፍጹም የማይታሰብ ነው፣ ያስገርመኛል። ምክንያቱም በሁለቱም ወገን ያሉት የኦሮሞ ተወላጆች ናቸው። ባለው ልምድም ባህልም መሰረት የኦሮሞ ተወላጅ የሌላውን የኦሮሞ ተወላጅ ከብት ንብረት መዝረፍ የለም እና ይሄ ድርጊት አልተደረገም። በኦሮሞዎች መካከል የዚህ አይነት ድርጊት የለም ማለቴ ነው። የተደረገው ምንድን ነው? የኢትዮጵያ መንግስት ሰራዊት በየጊዜው እንደሚያደርገው ይሄ ዛሬ ብቻ የተደረገ አይደለም፣ ወይም ደግሞ ያለፈው አርብ ብቻ የተደረገ አይደለም። በተደጋጋሚ ድንበር ተሻግረው የኬንያን ተወላጆች ያፍናሉ፣ ይገላሉ። ከብት የሚዘርፉት የኢትዮጵያ ሰራዊት አባላት ናቸው እንጂ ህዝቡ የህዝቡን ገንዘብ በምንም አይነት ዘርፎ አያውቅም። የዛ አይነት ልምድም የለም። የኦሮሞ ነጻነት ሰራዊትን በሚመለከት ደግሞ ኬንያ ውስጥ ምንም የሆነ እንቅስቃሴ አያደርግም፣ የሚያደርግበትም ምክንያት የለም። እኛ የምናደርገው የእኛ ሰራዊት የምንቀሳቀሰው ኦሮሚያ ውስጥ ነው፣ በዛ ክልል ከድንበሩ ባሻገር ነው እንጂ ከዚህ ከድንበሩ ወዲህ ማዶ ወይንም ደግሞ ወደ ኬንያ ውስጥ ተንቀሳቅሶ ሰው የሚገልበትና የሚዘርፍበት ምክንያት የለም። ኢንፕሪንስፕል ደግሞ የኦነግ ሰራዊት ዘራፊ አይደለም።
ለመሆኑ ኦነግ በአጠቃላይ እንደ ድርጅት እንደ አማጺ ድርጅት ይህንን ያህል ጠንካራ ነው የሚባል የታጠቀ ሰራዊት አለው?
እዚያ እንግዲህ የኦሮሞ ነጻነት ሰራዊት በዛ ብቻ አይደለም፣ ሁሉም ኦሮሞ ያለበት ቦታ ሁሉ የኦሮሞ ነጻነት ሰራዊት አለ እና ህዝባችን ጋር ነው ያለን። የህዝቡን ሙሉ ድጋፍ አለን። ጠንካራ የሆነ ተዋጊ ኃይልም አለን። በዚህም ደግሞ በተለያዩ ቦታዎች የምንወስዳቸውን እርምጃዎች በየጊዜው በሚዲያና በተለያዩ መንገዶች ስንገልጽና ስናሳውቅ ይኖረናል።
ይህንን ጥያቄ ያነሳ ሁሎት ይህን ያህል ጠንካራ ነው የሚባል የታጠቀ ኃይል የለውም ወይም መጋፈጥ የሚችል ኃይል የለውም እያሉ የኢትዮጵያ ባለስልጣናት ስለሚናገሩ ነው። አቶ ቶሌራ
ሰራዊት አለው ማለቱ ትልቅ ነገር ነው። ምክንያቱም ብዙ ጊዜ እንኳን ሰራዊት ኦኤልኤፍም የለም ይላሉ። ሲያስፈልጋቸው ሲያሻኛቸው ደግሞ የኦሮሞ ነጻነት ግንባር አለ ይላሉ እና እነሱ ያሻቸውን ይበሉ እንጂ እኛ የተጠናከረ በየጊዜው እንቅስቃሴ እያደረገ ለኦሮሞ ህዝብ መብት የሚታገር ሰራዊት፣ በቂ ሰራዊት አለ።
ለመሆኑ ይሄ የሰሞኑ ሁኔታ በተፈጠረበት አካባቢ ይንቀሳቀሳል ኦነግ? በኢትዮጵያም ግዛት ውስጥ ቢሆን ማለቴ ነው።
እኔ ቢገርመኝ ይሄ የሰሞኑ ለምን እንደ እንትን እንደ አዲስ ነገር እንደሚወሰድ አይገባኝም እንጂ የእኛ እንቅስቃሴ በዛ አካባቢ ብቻ አይደለም፣ ወይንም ደግሞ በደቡብ ኦሮሚያ ብቻ አይደለም። በምስራቅም አለ፣ በምዕራብም አለ፣ በመሀልም እንቅስቃሴዎች አሉ። የኦሮሞ ነጻነት ሰራዊት በዛ አካባቢ የሚንቀሳቀስ ከሆነ ሁለቱም የኢትዮጵያ ድንበራቸውን የሚዘጉበት ምክንያት የለም። የኬንያ ሰራዊት የኢትዮጵያ መንግስት የኬንያ መንግስት በተወሰደው እርምጃ ጥርጣሬ ስላለ ወይም ደግሞ ማን እንደሆነ ስለሚያውቅ ነው ድንበሩን የዘጋው። በአሁኑ ጊዜ የኢትዮጵያና የኬንያ ድንበር ተዘግቶ ነው ያለው እና ይሄ ደግሞ የኦነግ ሰራዊት በዛ አካባቢ በሚያደርገው እንቅስቃሴ ሳይሆን የኢትዮጵያ ሰራዊት ድንበር ተሻግሮ በተወላጆቹ ላይ እርምጃ በመውሰዳቸው ነው የኬንያ መንግስት ድንበሩን የዘጋው። ስለዚህ በዛ አካባቢ ማለት በኦሮሚያ ውስጥ እንቅስቃሴዎች አሉ፣ ኦነግ ይንቀሳቀሳል፣ ግን ኬንያ ውስጥ ምንም አይነት እንቅስቃሴ አያደርግም።
አቶ ቶሌራ፣ በነገራችን ላይ ይህንን የጥቃቱን የፈጸሙትና የፖሊስ አባላቱን የገደሏቸው የኦሮሞ ታጣቂዎች ናቸው ብለው የነገሩኝ የኬንያ ፖሊስ ቃል አቀባይ ናቸው እንጂ የኢትዮጵያ ወገን አይደለም። እና ለምንድን ነው የኬንያ ፖሊስ እንደዚህ አይነት መግለጫ ይሰጣል ብለው የሚያስቡት?
የኦሮሞ ታጣቂዎች ማለት ኦነግ ማለት ነው እንደ አይመስለኝም። እና እንደዛም ለማለት ምን መረጃ እንዳለው አላውቅም። ግን እናንተ ራሳችሁ የአካባቢውን ሕዝብ ብትጠይቁት የምታገኙት መልስ እኔ ከምሰጠው መልስ የተለየ አይሆንም።
የኬንያው የፖሊስ ቃል አቀባይም ሀገራቸው ውስጥ የኢትዮጵያ አማጽያን እንደማይንቀሳቀሱ ነግረውኛል።
Not at all. We don't have Ethiopian rebels operating in Kenya and we cannot allow that as a government to have rebels.
በጭራሽ ኬንያ ውስጥ የሚንቀሳቀሱ ኢትዮጵያውያን አማጽያን የሉም። እንደ መንግስት ያ እንዲሆን አንፈቅድም።
ካለፈው አርብ አንስቶ ኢትዮጵያና ኬንያ የሞያሌ፣ የሶሎሎ፣ የፎሮሌ፣ የዱካናና የኢሌሬት መተላለፊያ ኬላዎች መዘጋታቸውን የኬንያው ስታንዳርድ ጋዜጣ ዘግቧል። ኦዌን ግን በአካባቢው ምንም የተለየ እንቅስቃሴ አለመኖሩን ነግረውኛል። የኦሮምኛ ዝግጅት ክፍላችን ካነጋገራቸው የመርሳቢት አውራጃ ነዋሪዎች አንዱ የሆኑት አባዲዳ እንዲህ ብለዋል።
Nami tokini gam tokat due nami bukan dunam kana kanira kate balane duwan dalatefi nami kanira
bakabiu saw sletegedele hizbu befracha kabota bota menkesakesa kumwal ye etiopian balawqim be kenya bekul manim dinber ndayishager tablwal tenegeram
በኢትዮጵያም በኬንያም በአካባቢው የሰፈሩት የቦረና ጎሳ አባላት በመሆናቸው እንቅስቃሴያቸውን ማቆምና መቆጣጠር አይቻልም ሲሉ የኬንያው ፖሊስ ቃል አቀባይ ቻርልስ ኦዊኖ ነግረውኛል። ከኢትዮጵያ መንግስት ሰፋ ያለ ማብራሪያ ለማግኘት እያደረኩት ያለው ጥረት ለጊዜው ባይሳካም የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ትናንት በሰጡኝ ቃል በኬንያና በኢትዮጵያ መካከል አካባቢውን በጋራ የመጠበቅ እንቅስቃሴ መኖሩን፣ ሁለቱ ሀገሮች በየሀገሮቻቸው ያሉ ተፈላጊዎችን አሳልፎ የመሰጣጠት ስምምነት እንዳላቸውና የአሁኑን አጋጣሚ አስመልክቶ በመገናኛ ብዙሃን ስለተነገረ ብቻ እውነት ነው ማለት እንዳልሆነ መግለጻቸውን መዘገባችን ይታወሳል።
አድማጮች፣ አሁን የፕሮግራም ማሳሰቢያ አለን።
Sararan Gabina VOA
Shirin Gabina
Blashangul 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 Zagabina Zagabina Blashangul
አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀምራል።
ሰላም ለወጣት አድማጮች በሙሉ፣ ለተቀሩትም እንደዚሁ። እኔ ንጉሴ መንገሻ እባላለሁኝ። እዚህ ቮይስ ኦፍ አሜሪካ ወደ 30 ዓመት በላይ የሰራው ሰው ነኝ። አማርኛን ከጀመሩት አንዱ ነኝ። ዛሬ የአፍሪካ ዲቪዥን የአጠቃላይ አፍሪካ ዲቪዥን 16 ቋንቋዎች የሚያስተላልፍ ፕሮግራም ዳይሬክተር ሆኜ ተሾሜያለሁ። ጋቢና ቪኦኤ ራሱ በጣም የሚማርክ ርዕስ ነው። እኔ አርስቱ በራሱ በጣም ደስ ነው ያለኝ። ይሄ ፕሮግራም ደግሞ የእናንተም የመጠየቂያም መልስ ማግኛም የውይይት መድረክም ሊሆን ስለሚችል እንድትሳተፉበት ነው የተጀመረውና ከእንግዲህ ወዲያ ፈረሱም ሜዳውም ያውና ግልቢያው የእናንተ እንግዲህ መሳፈር ነው። እግዜር ይስጥልኝ። ጋምቢና ቪኦኤ
ግቡ፣ ተሳፈሩ። ዝግጅቱ የእናንተው የወጣቶች ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
የዩናይትድ ስቴትስን መኖሪያቸው ያደረጉ ቁጥራቸው ከ6500 በላይ የሚደርስ በውጭ አገሮች የተወለዱ ካቶሊካውያን ካህናት አሉ። በዚች አገር ካሉ የካቶሊካውያን ካህናት ቁጥር አንድ አራተኛውን ይዛሉ። ከነኚህም ውስጥ አብዛኞቹ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ በያዝነው ሳምንት ከሚጎበኟት አፍሪቃ አህጉር የመጡ ናቸው። በመሰረቱ በርካታ የአሜሪካ የካቶሊክ አብያተ ክርስቲያናትና ካህናት ከአፍሪቃ ጋር ግንኙነት አላቸው። ዘጋቢያችን ካሮሊን ፕሬትሱ ያጠናቀረችውን ዘገባ አዳነች ፍስሐዬ ታቀርበዋለች።
አባ አይዛክ ማኮቦ ከሞምባሳ ኬንያ የመጡ ናቸው። ሜሪላንድ ክፍለ ግዛት ውስጥ ሂክሪ በተባለ ጥቂት ማህበረሰብ ባለበት ነጮች በሚበዙበት የካቶሊክ ቤተ ክርስቲያን ያገለግላሉ። አባ አይዛክ ማኮቦ የዕለቱን ቅዳሴ ያሰማሉ።
All glory and honor is yours forever and ever.
መላ ዝናና ክብር ለዘላለም ላንተ ይሁን።
በሂከሪው ቤተክርስቲያናቸው የሚደረገው ቅዳሴ በሞምባሳ ኬንያ ከሚደረገው ጋር ሲነጻጸር ይሄኛው ረጋ ያለ ነው። የኬንያው ቅዳሴ መዝሙርና ጭፈራ የተመላበት ነው። አባ ማኮቦ ታዲያ ሳቅ ይሉና የሀገራቸው ቅዳሴ ሞቅ ያለ መሆኑን ያብራራሉ።
How to say back at home? Sometimes people make fun of it.
አንዳንዴ ሰዎች በአገር ቤቱ ቅዳሴ ላይ ይቀልዳሉ። የጭፈራው ቤተ ክርስቲያን የሚል ቅጽልም አውጥተውለታል።
የኬንያ አብያተ ክርስቲያናት ለርዕሰ ሊቃነ ጳጳሳት ፍራንሲስ ጉብኝት አዳዲስ መዝሙሮችን እያዘጋጁ ነው። ናይሮቢ በሚደረገው የቅዳሴ ስነ ስርዓት ወደ 1 ሚሊዮን የሚጠጉ ሰዎች ይገኛሉ ተብሎ ይጠበቃል። ኬንያውያን የርዕሰ ሊቃነ ጳጳሳቱ ጉብኝት በከፍተኛ ደስታ እንደሚጠብቁት ካህኑ ማኮቦ ገልጸዋል። እሳቸው ግን ያው እዚህ ምእመናኑን ማገልገል ላይ ይገኛሉ።
የጌታችን የኢየሱስ ክርስቶስ አካል አሜን።
ዩናይትድ ስቴትስ ውስጥ ከ6500 በላይ በውጭ ሀገራት የተወለዱ ካቶሊካውያን ካህናት አሉ። ከአጠቃላይ ካቶሊካውያን ካህናት 1/4 ይሆናሉ ማለት ነው። ካለፉት 50 ዓመታት ወዲህ የአሜሪካውያን ካቶሊኮች ቁጥር ከ46.3 ሚሊዮን ወደ 66.6 ሚሊዮን ከፍ ብሏል። የካህናት ቁጥር ግን በ1/3 በመቀነስ ከ58,632 ወደ 38,275 አሽቆልቁሏል። አፍሪካ ውስጥ ደግሞ የካህናት ብዛት ከእጥፍ በላይ ጨምሯል። ስለሆነም ዩናይትድ ስቴትስ ካህናትን ከአፍሪካ መመልመል ጀመረች። አባ አይዛክ የያዝነው ዓመት ለኬንያ መልካም ዓመት ሆኗል። መጀመሪያ ፕሬዚደንት ኦባማ ኬንያን ጎበኙ፣ አሁን ደግሞ ርዕሰ ሊቃነ ጳጳሳቱ ሊጎበኙ ነው ሲሉ ደስታቸውን ገልጸዋል። አባ አይዛክ ኬንያ ካሉት ቤተሰቦቻቸው ጋር በየቀኑ በስልክ ይነጋገራሉ። 3 እህቶችና 1 ወንድም አሏቸው። እነቱን ለመናገር አንዳንዴ ይናፍቁኛል ይላሉ ኬንያዊ ካህን። በመጨረሻም ወደ ሀገራቸው የመመለስ ቅድ እንዳላቸው አባ አይዛክ ማኮቦ ሳያወሱ አላለፉም።
ክብራትና ኮሮና አድማጮች የምትከታተሉት በ1922ና 25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ 3:31 ያመለክታል። በእናንተ አስተያየቶች ነው ወደ ሁለተኛው አጋማሽ የምናምራው። 2022059942 የውስጥ መስመር 14 ነው። ከተቀበልናቸው ሰሞንኛ አስተያየቶቻችሁ ለሰዓቱ የተመረጡት እንስማ።
አሉና በጣም በፕሮግራም የታቀርባቸው ሁሉ ጥራታቸውና በጣም አስተማሪ ናቸው። ነገር ግን ስለ መልካም አስተዳደር በተለይ ያለውን ስራ ደግፎ የሚያወሩ ሰዎች ለምሳሌ ዛሬ እንደነ ሪዮት አይነቶች ተፈተዋል። እነ ኤደን በዜግነታቸው ሰርቶ የመብላት ዋስትናቸው ሁሉ የታጣ ነው። እና ኢትዮጵያ ውስጥ ዲሞክራሲ እንዴት ነው የሚመጣው? ዲሞክራሲን እኮ ያገደው በገዢው መደብ ነው። ምክንያቱም ገዢው መደብ ስልጣን ላለመልቀቅ ስለሚፈልግ፣ ዲሞክራሲ ደግሞ የስልጣን ዝውውር ስለሚጠይቅ፣ ገዢው መደብ ስልጣን ላይ እስካለ ኢትዮጵያ ውስጥ መኖር አይችልም። ብዙ ሰዎች ይህንን በደንብ አልተረዱትም። ኢትዮጵያ ህዝብ ስላልተማር ነው ገና ታዳጊዎች ነው ምናምን ይሏሉ። ይሄ ውሸት ነው። በአጠቃላይ ይሄ የብሔር ጎሳ ምናምን ድርጅቶችም የተፈጠሩት ላለው ስርዓትና ያሉ ገዢ መደብ አባላት በስልጣን ላይ እንዲቆይ ነው። እና እንዴት ኢትዮጵያ ውስጥ ምርጫም ሆነ ዲሞክራሲ የሌለው ያለው ስርዓት መለወጥ ስለማይፈልግ ስልጣን በሰላም ስለማያስረክብ ነው? ብዙዎች አካ የገቡት እነ ዶክተር ብርሃኑ ታስሮ ነበር፣ እነ ዶክተር ያዕቆብ ታስሮ ነበር፣ እነ ፕሮፌሰር መስፍን ታስሮ ነበር፣ እነ ሀይሉ ሻውል ታስሮ ነበር፣ ጥይት ሳያነሱ በሰላም ስለታገሉና ስላሸነፉ። እና ኢትዮጵያ ውስጥ ብዙ ሰዎች ተገለው ታስረው ተሰደዋል። በዚህ ምርጫ ላይ በደብረ ማርቆስ፣ በከምባታና ሀዲያ፣ በኦሮሚያ፣ በብዙ ነገር አገሮች፣ ብዙ ኢትዮጵያ ክፍሎች ሰዎች ተገለዋል በምርጫ ምክንያት። እና ገዳዩ እኮ ህዝብ አይደለም፣ ገዢው መንግስት ነው።
ያቀረብከውን ውይይት አድመጥኩኝ። እኔ በጣም በእውነቱ ማዝነው አሜሪካ ውስጥ ተቀምጦ ዲሞክራሲያዊ መብትን እየተጎናጽፎ እንደ ልብ የትም አቅጣጫ ተሄዶ ሰርቶ መበልጸግ የሚቻልበት ሀገር ተቀምጦ ዛሬ ሰዎች እርስ በራሳቸው የሚጋደሉበት እርስ በራሳቸው የሚጠላሉበት ሀገር መፍጠሩ ምንድን ነው ፋይዳው? ወይዘሮ አበባን እና አቶ ፋሲልን ነው የምጠይቀው። ምንድን ነው ፋይዳው? እናንተ የምትጠቀሙበትን መብት እያያችሁት ነው። የዚህ ዘር ናችሁ ተብላችሁ እዚህ ሀገር አልተቀበላችሁም። ቅማንት ስለሆናችሁ አለ ሰው በመሆን ነው። እዛም እኮ ሰው መሆናችን ቢረጋገጥ ከላይ ተከባብሮ የመኖር ሁኔታ ተፈጥሮ እንደ ልባችን በሀገራችን ላይ ቆርሰን መኖር ድሉ ይኖረን ነበር ለማለት ነው። የባካችሁን አስቡ፣ አርቃችሁ አስቡ ነው ምለው።
ሀይ ቮይስ ኦፍ አሜሪካ እንዴት ናችሁ? ደሴ ነኝ፣ ከአሪዞና ነው የምደውለው። ግርማይ ገብሩ የዘገበው አባውት በኦል ወሎ አካባቢ ያለውን እንትን ነው። አንዲት ሴትዮ ሲጠይቃት ምንድን ነው የምትለው፣ ችግር ላይ ነን እየታገልን ነው ምናምን ትላለች። እና ግን እህል ደርሷችኋል ወይ ሲላት፣ አይ እኛም አልደረሰንም፣ በሬ ያላችሁ ሽጣችሁ ተብለናል ነው የምትለው። እና በሬዋን ሽጣ ከበላች በኋላ ነገ ሴትዮ እንደገና ችግር ላይ መውደቋ ግልጽ ይመስለኛል። እና ለምንድን ነው ለእነዚህ ሰዎች ንብረታቸውን ከመጨረሳቸው በፊት እርዳታው በየሀገሩ የሚሰጠው እርዳታ እነዚህን ሰዎች ከችግር ለማዳን መሰለኝ። እና
እነዚህ ሰዎች ማገኙበት ምክንያቱ ምንድነው? ይሄን ነገር እስኪ እዛ አካባቢ ላሉ እርዳታ ሰጪዎችም ሆነ ወይ ማስተዳዳሪዎች ተጠይቆ ምላሹ ቢሰጥ ጥሩ ይመስለኛል። ምክንያቱም ከመልቀቃቸው በፊት ጥሪታቸውን ከመጨረሳቸው በፊት ነው እርዳታ መድረስ የነበረበት። አመሰግናለሁ።
ለተሳተፋችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉልን፣ ደውሉ፣ ተሳተፉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobi ተጠቀሙ። በፌስቡክ በትዊተርም ተከተሉ።
አድማጮች አሁን ከምሽት 3:35 ሆኗል። ሪሶርቶቹን ባጫጭሩና አሰማችሁ።
በእስላማዊው አማጽያን ላይ ዘመቻው እንዲጠናከር ጥሪ የሚያደርጉትና ትብብርም የሚሹት የፈረንሳው ፕሬዝዳንት ፍራንሷ ኦላንድ ዛሬ ማክሰኞ ወደ ዩናይትድ ስቴትስ ገብተዋል። እናም ፕሬዝዳንት ኦላንድ ከዩናይትድ ስቴትስ ዋቻቸው ባራክ ኦባማ ጋር ይገናኛሉም ተብሏል። የፈረንሳው መሪ ኦላንድ ይህንኑ የትብብር ጥሪ በመያዝ ትናንት ሰኞ ከብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ጋር የተወያዩ ሲሆን በዚህ ሳምንት ማብቂያ ደግሞ ከሩሲያ፣ ከቻይና፣ ከጀርመንና ከኢጣሊያ መሪዎች ጋር ይገናኛሉ ተብሏል። ብራስልስ ቤልጅግ ውስጥ የሚገኙ ትምህርት ቤቶችና የባቡር ጣቢያዎች ዛሬ ማክሰኞ ዝግ ሆነው እንደሚውሉ ተገለጠ። እርምጃው ባለሥልጣናት እንደ አውሮፓ አቆጣጠር ባለፈው ህዳር 13 ቀን ፈረንሳይ ዋና ከተማ ፓሪስ ውስጥ ለደረሰው ጥቃት ቀንደኛ መሪ የሆነውን አሸባሪ ለማግኘት ፍለጋ ላይ በመሆናቸው ነው። የቤልጅጉ ጠቅላይ ሚኒስትር ቻርለስ ሚሼል ትናንት ሰኞ ሲናገሩ ጥቃት ለመፈጸም ሌላ ዛቻና ማስፈራሪያ ስላለ ዋና ከተማዋ ቢያንስ እስከ ቀጣዩ ሳምንት ድረስ ጥንቃቄ የተመላበት ታደርጋለች ተብሏል። በመጨረሻም ባለፈው እሁድ እንደ አውሮፓ አቆጣጠር ህዳር 12 2008 ምሽት ላይ ሁለት ትውልድ ኢትዮጵያ ወጣቶች በሚኒያፖሊስ ከተማ ሚኒሶታ መኪና ውስጥ እንዳሉ በተተኮሰባቸው ጥይት መገደላቸውና ሶስተኛ ወጣት ከፍተኛ ጉዳት ደርሶበት ሐኪም ቤት እርዳታ እየተደረገለት መሆኑን የሚኒያፖሊስ ከተማ ፖሊስ ቃል አቀባይ ሲቢኤስ ለተባለው የአሜሪካ ቴሌቪዥን አስታውቀዋል። አድማጮቻችን በተለይ አሉላ እንትን ነው መጥራት ያለብኝ። አሁን የመዝናኛ ቦታ ላይ ነው።
ልክ ነው። የራዲዮ መጽሔት እያልክ አይደለም?
አይደለም። መዝናኛ ማለት በየዕለቱ ለአድማጮች የምንጋብዘው ሙዚቃ ነው። ዛሬ ጋባዥም መራጭም አንተ ነህ።
ግሩም የመረጥነው ዜማ የትኛው እንዳጫወተልኝ እኔ ራሴ መለየት ሊኖርብኝ ነው። ንጉሥ ታምሬ አባ አለም ለምን የጠፍታ ነበር ጊዜ ተወዳጇ ድምፃዊት እጅጋየሁ ሽባባው ነበረች። አባለም ለምን ያለችልን።
አጠረ
አጠራደር ሰዓታችን አለቀ። ሌላ ጊዜ እናገኛታለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበና ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ እንዲሁም በሙዚቃ ጀምረነዋል። አሁን ወደ ቀዳሚው ቅንብር ልናልፍ ነው። ይህም ሐኪሞን ይጠይቁ ሐኪሞን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም ሁለተኛ ክፍል ነው ይዘው የቀረበው። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ህክምና ጥናትና ምርምር ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታት በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ ልባት ካደረክበት እንድትነሳ በትህትና ጠይቃለሁ። አሉና
አመሰግናለሁ። ዶክተር ወርቃየሁ እስኪ የተናጥል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለው? በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ?
በትክክል አሉ። ያልኩት አይናችን የእይታ ስራው በጣም ኃይልን ጠያቂ ነው። በርከት ያለ ደም ዝውውር ስላለን አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድን የሚሆነው ባልኳቸው ምክንያት ነው። ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፒለር የምንላቸው ወይ እነሱ ይደፈናሉ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወከው ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው። እነዚህም ምንድን ናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬትናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ኃይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ የሚል እይታ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም፣ ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ በእድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ቶሎ እይታን እንዲያግድ ሊያደርግ ይችል ይሆናል። ይሄኛው ብዙም አሳሳቢ አይደለም፣ በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደ መምጣት ላይ በርከት ባለ ግን አናየውም። በሁለተኛ ደረጃ የሚያጠቃው አይን ምንድን ነው? ደም ስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱ ጡንቾች እነሱን እንዲቀሳቀሱ የሚያደርጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደም ስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው እየቀነሰ መጣና ድንገተኛ የሆነ አይን መንሸዋረር፣ አንድ ነገር ሁለት ሆኖ መታየት፣ የአይን ቆባችን የላይኛው መውደቅ መንቀሳቀስ አለመቻል ሊኖር ይችላል። ይሄም ቢሆን እንደው የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬትናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬትናው መጎዳት ነው። ደም ስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነት ጉዳት አሉ ሬትናው ላይ። ይሄ ሬትና መጎዳት በእውነቱ በጣም ስኳር በሽተኛ ላይ ተለምዶ የሚታይ ነገር ነው። ከዚሁም ጋር በተያያዘ እንዲያውም በአሁን ጊዜ በምዕራቡ ዓለም ብናይ እይታን ከሚቀንሱ ዋነኛ ምክንያቶች አንዱ የሆነ መጥቷል። ከስኳር ጋር የተያያዘ የሬትና መጎዳት ወይም ዳያቤቲክ ሬቲኖፓቲ የምንለው እኛውም ሀገር ቢሆን እንደዚሁ ነው። እንደው ሌሎቹ የከፉ ችግሮች ስላሉን ብዙም የስኳሩ ጎልቶ አይታይ ይሆናል እንጂ እስካሁን በኢትዮጵያ ውስጥ እንዲሁ በጣም የጨመረ በመምጣቱ እይታን መቀነስ እይትን የማጣት ዋነኛ ምክንያት ወደ መሆኑ እየመጣ ነው ያለው በዚሁ የዲያቤቲክ ሬቲኖፓቲ ምክንያት። እና ይህ የዲያቤቲክ ሬቲኖፓቲ ሶስት አይነት ባህሪዎች አሉት ከአመጣጦ ስናይ። አንደኛው ምንድን ነው? ልክ አንድ ሰው ስኳር በያዘው ጊዜ አንስቶ እድሜና ጊዜው የበሽታው እየጨመረ በሄደ ቁጥር በዛው ልክ እየተወሳሰበ እየከፋ የሚሄድ አይነት አለ።
ባክግራውንድ ብለን እስከ ፕሮግሬሲቭ ሬት ነው ፓርቲ የምንለው ነገር አለ። ይኸው የደም አቅርቦቱ ወደ አይን እያነሰ በሄደ ቁጥር እይታ ላይ በሚፈጥረው ሁኔታ እንዲሁ የበሽታውን ጊዜያት የቆይታ ሁኔታ የስኳሩ የቁጥጥር ሁኔታን ጋር በተያያዘ እንዲሁ እያደገ መሄድ አለ። ሁለተኛ አይነት ምን አለ? በማንኛውም የስኳር ደረጃ ላይ ያለ በሽተኛ አንዳንዴ ድንገት እይታ መቀነስ ችግር ይመጣል። ይሄ እንደው ዜና ሁኔታን ጠብቆ የሚሄድ አይደለም። ይሆናል በማንኛውም ደረጃ ላይ ባለ ስኳር ላይ ይሄ ዲያቤቲክ ማኩሎፓቲ እንለዋለን። ምንድን ነው ይሄ? ደግሞ ውስጥ ሬትናችን ላይ ጥርት ያለውን እይታ የምናይባት አካል በጣም ትንሽ ናት። ከአብዛኛው ሬትና በጣም ጥቂቷ ናት። እና እዚች ቦታ ላይ ምንም አይነት ትንሽ ነገር ጉዳት ሲደርስ እይታ ላይ የሚያመጣው ለውጥ በጣም ከፍተኛ ነው። እና ይሄ ዲያቤቲክ ማኩሎፓቲ ሲኖር እንዲሁ ድንገት እይታ የመቀነስ ነገር ያመጣል። ሶስተኛው አይና የሚመጡ ችግሮች በዚህ በሬትና በመጎዳቱ ምክንያት አድቫንስድ የምንለው አለ። ስኳሩ ከቁጥጥር ውጭ ሆነው ወይም እንደውጭ በጣም ለብዙ ዘመን በቁጥጥር ሳይሆን የቆየ ሲሆን እነዚህ ችግሮች ይደራረቡና እጅግ የከፉ እይታንም በሙሉ በሙሉ ሊያጠፉ የሚችሉ ችግሮችን ይዞ መጣል። እነዚህ የምንለው በከፍተኛ ሁኔታ ሬትናው ላይ ወይም ደግሞ ሬትና ውስጥ አለ ቪትረስ የምንለው ፍሉድ እዛ ውስጥ ደም መድማት ወይም ደግሞ ይሄ ቪትረስ የምንለው አካል አንዳንዴ ሬትናው ላይ የሚያያዝባቸው ቦታዎች አሉ። ያ እየገረበ እንደ ጠባሳ እያያዘ ሲመጣ ሬትናውን ከቦታው አስለቅቆ እይታን እንዲጎዳ የማድረግ ደም ወደ ሬትና እንደሚደርሰው እያነሰ የመሄዱ መጠን በጣም እየጨመረ በመጣ ቁጥር ሰውነት እያካካሰ እየመሰለው አዳዲስ ደም ሰዎች እንዲያጉ የሚያደርገው ጥረት አለ። እነዛ ደግሞ በስራቸውም እንዲሁ በአካላዊ ጥንካራቸውም የደከሙ ስለሆኑ ደም እንዲፈስ ያደርጋሉ። ሌላ ተጓዳኝ ችግሮች ይዞ ይመጣሉ።
የአይን ጓዳ ውስጥ ደም እንዲፈስ የማድረግ እድል ሊፈጠር ሁሉ ይችላል።
ደፍነትሊ በጣም ያ ነው እንደውም ዋናው ነገር። የአድቫንስ ማድረግ ጊዜ ትልቁ ችግር ደም መፍሰስ ነው ውስጥ ችግር እየሆነ የሚመጣው እና ያ አንዳንዴ ለሕክምናም ውስብስብ የሆነ ችግሮችን የሚያመጣ ሁኔታ ይሆናል። በአጠቃላይ ይህን ይመስላሉ አይን ለሚያመጣቸው ችግሮች።
መልካም ዶክተር ሩቃየው፣ አሁንም በርከት ያሉ ጭብጦችን ነው ያዛምዱልን አድማጮች በተለይ ይህን ጥያቄ ያነሱትና ሌሎች በዚህ ሰዓት ፕሮግራማችን የሚከታተሉ የስኳር ህመም ያለው ሰው በቤት ውስጥ ይኑር ወይ ራሳቸው የህመሙ ተጠቂ ይሁኑ፣ የአይን ጤንነትን በምን መልኩ መጠበቅ የትኞቹ ሊያሳስቡ ይችላሉ የሚለውን ነው እየተመለከት ነው። ለሚቀጥለው ፕሮግራማችን ሁለት ጭብጦች የዛሬው ልቋጭ። አንደኛ አስቀድሞ የሚታዩ ህመም ምልክቶች አሉ ወይ? አንዳንድ ጊዜ ምንም ምልክት ሳይታይ አይን የከፋ ጉዳት ደርሶበት የሚገኝበት ሁኔታ አለና የትኞቹን ሁኔታዎች ስኳር ህሙማን አይናቸው ለችግር ተጋልጦ ይሆናል በሚል ጥንቃቄ ሊያደርጉ ከወዲሁ ሊጠብቁ ይችላሉ? ሳያውቁስ የሚሆንበት ሁኔታ አለ ወይ? የተለየ የምርመራ አይነትስ ማድረግ ይገባቸው ይሆን ወይ? እንግዲህ እስከ ህክምና አማራጮች ድረስ በሚቀጥሉት ተከታታይ ፕሮግራሞቻችን የምንመለከታቸውን ነጥቦች ለማስተዋወቅ ያህል ነው። ዶክተር ወርቃየሁ ከበደ ልዩ የአይን ህክምና አማካሪ ሐኪም ለጊዜው አመሰግናለሁ። ለዛሬው መልሰን እንደምናገኘው ተስፋ አደርጋለሁ። እግዜር ይስጥልኝ።
ሰላም አለ።
አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ ሌላ ሳምንታዊ ቅንብር እንሻገራለን። ንግድና ምጣኔ ሀብት። በኢትዮጵያ በዝናብ እጥረት የተነሳ በተከሰተው ድርቅ 8.2 ሚሊዮን ሰዎች የምግብ ዋስትና ችግር እንደገጠማቸው የጠቅላይ ሚኒስትሩ የምጣኔ ሀብት አማካሪ አቶ ነዋይ ገብረአብ ለአሜሪካ ድምፅ ራዲዮ ገለጡ። መንግስታቸው የግብርና ምርትና ምርታማነትን ለማሻሻል ባለፉት 2 አስርት ዓመታት ምን ሰርቷል ይላል አቶ ነዋይ ያብራራሉ። ሄኖክ ሰማእግዜር ነው በዋሽንግተን ዲሲ ያነጋገራቸው።
ባለፉት 10-12 ዓመታት ግብርናውን የኤልኒኖ አይነት የክላይሜት ቼንጅ ግፊት መቋቋም እንዲችል በተወሰነ ደረጃ ብዙ እርምጃዎች ተወስደዋል። ዋናው ቁም ነገር ግን የጥያቄ በግለሰብ ገበሬ ደረጃ ያለው ምርት ዝቅ እንዳይል ምን ተደርገዋል ነው። ይሄ እንግዲህ 100% የውሃ እጥረት ሲመጣ መቋቋም አይቻልም። ነገር ግን የሚወርደውን ከላይ የሚወርደውን የዝናብ ውሃ በተቻለ መጠን ቋጥሮ ይዞ ለምርት ደጋፊ እንዲሆን የተለያዩ ዘዴዎች አሉ። ቦዮች ይቆፈራሉ። ኮንቱር ፋርሚንግ የሚባል አሰራር አለ። የኮንቱር ፋርሚንግ አሰራር ይደረጋል። ቴሬሲንግ አለ። እነዚህ ሁሉ ተዳምረው ያቺ ጠብ ያለችው ውሃ በተሻለ መጠን ሳትባክን ምርትን ማሳደግ እንድትችል የሚረዱ እርምጃዎች ናቸው። ይህ ባይሆን ኖሮ በ2011 በተለይ የተፈጠረው የድርቅ ሁኔታ እጅግ በጣም የከፋ በሆነ ነበር።
አጠቃላይ የሆነ እኔም በአካባቢው የተዘዋወርኩ ሶማሊያ፣ ኬንያ፣ ቦረና እና ኢትዮጵያ ሶማሌ ክልል ሁሉ እየተዘዋወርኩ ስዘግብ ነበር። በተለይ አርብቶ አደር አካባቢዎችን በስፋት ያጠቃ ድርቅ ነው። ግን አሁን አስቀድሞ ያነሱት ድርቅን ለመቋቋም የሚያስችሉ ውሃ መቆር ቦዮችን እና የመሳሰሉት የዝናብ ውሃን በአግባቡ መጠቀምን አንስተዋል። እንግዲህ እነኚህ በጥቂት ቦታ ላይ እንደ ፓይለት ሲሆን ሊሰሩ ይችላሉ። ግን ዋናው የምጣኔ ሀብት ለውጥ ሊያመጣ የሚችለው እንዴት አድርጎ ማስፋት ወይም ስኬል ማድረግ ይቻላል የሚለው ነው። እና በግብርና ያለው ኢንቨስትመንት ምን ይመስላል?
በፓይለት ደረጃ አይደለም የተካሄዱት፣ በአገር ደረጃ ነው የተካሄዱት። በሰፊው ነው የተካሄዱት። ብዙ ሚሊዮን ገበሬዎችን ያቀፈ ፕሮግራም ነው። አሁን ያለበት ደረጃ
ምን ያህል ገበሬዎችን አቅፏል? ምክንያቱም አስቀድመው 8.5 ሚሊዮን ሕዝብ ተርቧል ሲሉ ነበር።
8.2 ሚሊዮን ሕዝብ ከ85 ሚሊዮን ማለት ነው። ስለዚህ 10 በመቶ ማለት ነው። 10 በመቶ ደግሞ በአጠቃላይ ነው። ፓስቶራሉን ይጨምራል፣ አራሹን ይጨምራል። ይህ አይነት የጠቀስኳቸው ፕሮግራሞች ፓስቶራሉን ሊጨምር አይችልም። ግልጽ ነው። እርሻ ላይ በእርሻ የሚተዳደረውን ነው የሚጨምረው። ስለዚህ ከዚህ በኩል ሲታይ ቀሪ ስራዎች ብዙ አሉ። እስካሁን የተደረገው ግን በፓይለት ደረጃ የሚወሰድ አይደለም።
የፖሊሲ አማካሪዎች አንድ የሚያነሱት ጉዳይ አለ። እዚህ ዋሽንግተንም በተለይ አፍሪካውያን የፋይናንስ ወይ የግብርና ሚኒስትሮች እዚህ በሚሰባሰቡ ጊዜ እንግዲህ የግሉን ዘርፍ አቅም ማጠናከር ወሳኝ ነው። የግሉ ዘርፍ ስንል ግን ለትላልቅ እርሻዎችን አስፍቶ መስጠት አንድ የግል ዘርፍ ሊሆን ይችላል። የውጭ ኢንቨስትመንት ማበረታታት ሌላ ኢንቨስትመንት የገንዘብ ይዞ የሚመጣ ወደ ግብርናው ዘርፍ ሊሆን ይችላል። ከዛ በተጨማሪ ግን በመንግስታት በእርሶም ኃላፊነት በሀገርም ኃላፊነት በሚሰሩ ባለስልጣናት ሊታሰብ ይገባዋል የሚሉት አነስተኛ ይዞታ ያላቸው ገበሬዎች ራሳቸው የግል ዘርፍ ናቸው። ምክንያቱም አንድ አነስተኛ ገበሬ ማዳበሪያ ይገዛል፣ ኢንቨስት እያደረገ ነው። ይህንን አቅም በመገንባት የገንዘብ አገልግሎት በመስጠት የተለያዩ ደግሞ የኤክስቴንሽን እና የመሳሰሉ አገልግሎቶችን ለገበሬው በማዳረስ ረገድ ምን ያህል ስራ ተሰርቷል? ምክንያቱም ለውጥ ሊያመጣ የሚችለው ይሄ ነው እያሉ ይጠቁማሉ። እርስዎ እንዴት ያዩታል?
ይሄ ትክክል ነው። የኢትዮጵያ የልማት ስትራቴጂ አግሪካልቸር ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚለው በዋናነት ግብርና ላይ ነው ያተኮረው እስካሁን ድረስ ማለት ነው፣ ላለፉት 20 ዓመት። ከግብርና ውስጥ ደግሞ ትንሹ ገበሬ ላይ ነው ያረፈው። ሰፋፊ የእርሻ መሬቶች ሊሆኑ የሚችሉ ቦታዎች አሉ ኢትዮጵያ ውስጥ ለኢንቨስተርስ፣ የግዴ ውጭ ብቻ አይደለም የሀገር ውስጥም ቢሆን ማንም ባለ ሀብት መጥቶ እንዲያለማ ድጋፍ አለ። ይሄ በአንድ ጎን እያለ ዋናው ጥያቄና ዋናው የእድገት ምሰሶ መሆን የሚችለው ግን ትንሹ ገበሬ ነው። ትንሹ ገበሬ ደግሞ ዛሬ ከእጅ ወደ አፍ ብቻ ማምረት መሆኑ ቀርቶ ማለትም ሳብሲስተንስ የሚሉት ወደ ኮመርሻላይዜሽን ወደ ለገበያ ማምረት እየተሸጋገረ ነው። ወደ ገበያ ማምረት በተሸጋገረው ልክ መጠን ደግሞ ምንድን ነው የሚሆነው? ገበሬው እንደ አነስተኛ ስሞል ቢዝነስማን ሆነ ማለት ነው። ልክ አንተ እንዳልከው ማዳበሪያ ይገዛል፣ ኢምፕሩቭድ ሲድ ቫራይቲስ ይገዛል፣ ሰራተኛ ይቀጥራል። የገንዘብ ወጪ አለው፣ የገንዘብ ገቢ አለው። ይሄ ማለት ቢዝነስማን ሆነ ማለት ነው። ይሄ ትልቅ ለውጥ ነው። ምን ያህል በዚህ መንገድ ለውጥ ተካሂደዋል ብለን ስንጠይቅ ጠቋሚ ሊሆኑ የሚችሉ ኢንዲኬተርስ አሉ። አንደኛው ትልቁ ጠቋሚ ሊሆን የሚችለው ኢንዲኬተር የማዳበሪያ መጠን በምን ያህል ተስፋፍተዋል የሚለው ነው። በ2013 14 እንደ ፈረንጆች አቆጣጠር 60 በመቶ ወይም ቱ ቢ ፕሪሳይስ 57 በመቶ የሚሆነው ገበሬ ፈርቲላይዘር ተጠቃሚ ነበር። ይሄ ትንሽ ቁጥር አይደለም፣ ትልቅ አሃዝ ነው። መቶ በመቶ ይደርሳል ልልህ አልችልም። አንዳንድ ቦታ ምናልባት ያለው የመሬቱ ሁኔታና የአየር ሁኔታ አጥጋቢ ካልሆነ ከሰብል ማምረት ወደ ሌላ ለላይፍስቶክ ወይም ወደ ሌላ አይነት አክቲቪቲ ሊዞር ይችላል። ይሁንና ከግማሽ በላይ 57 በመቶ ማለት ትልቅ እርምጃ ነው። የሚፈልገውን ያህል ፈርቲላይዘር እያንዳንዱ ገበሬ ይጠቀማል ወይ? ገና ነው። ለወደፊት የሚደረጉ መሻሻያዎች አሉ ወይ? አሉ ብዙ። ነገር ግን እንደ ዛሬ 15 ዓመት እንደነበርነው ሁኔታ አይደለም። ዛሬ
የት ነበራችሁ? የዛሬ 15 ዓመት
የዛሬ 15 ዓመት ጀማሪዎች ነበር። ምናልባት 10 በመቶ ፈርቲላይዘር ይጠቀም ከሆነ ዛሬ 57 በመቶ፣ ምናልባት ከአንድ 10 ዓመት በኋላ 75 በመቶ ሰምቶ ያልፋል፣ 80 በመቶ ይሆናል። ከዛ ከአሁን በኋላ ያለው ጥያቄ ፈርቲላይዘር ይጠቀማሉ ያይጠቀሙ መሆኑ ቀርቶ ለሚፈለገው መሬት ትክክለኛውን አይነት ፈርቲላይዘር ይጠቀማሉ ወይ? ለሚፈለገው መሬት በቂ ፈርቲላይዘር ይጠቀማሉ ወይ? ይሄ አይነቱ ደግሞ ኢንቴንሲቭ የሆነ የኤክስቴንሽን ድጋፍ የሚጠይቅ ስራ ነው። ገበሬው ለዚህ ብቁ ነው? መንግስት ዝግጅት ማድረግ ይኖርበታል። ተይዘዋል። አሁን ማፒንግ ኤክሰርሳይዝ በየዲስትሪክቱ ያለው መሬት አይነቱ የሶይል ታይፑ እየተለየ ነው። ለሱም የሚሆነው ፈርቲላይዘር ምን አይነት መሆኑ እየተለየ ነው። ከዛሬ 3-4 ዓመት በኋላ የሚኖረው ሁናቴ በጣም የተሻሻለ ነው የሚሆነው።
የሳምንታዊውን ንግድና ምጣኔ ሀብት ቅንብር ነበር አድማጮች የሰማችሁት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም
የዓለምን ሰላም ከጽንፈኝነት እንከላከል ሲል ይጀምራል የምሽቱ የቪኦኤ ርዕሰ አንቀጽ። ዛሬ በአዲሱ ሚሌኒየም መባቻ የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዳሉት ዓለማችን ድንበር የማይበግረውና በሰለባዎቹ መሃል የማይጠፋ ስጋት ተጋርጦበታል ብለዋል። ጽንፈኝነት ዛሬ በዓለም ጫፍ ሁሉ ተንሰራፍቶ በትላልቆቹም ሆነ በትናንሾቹ አገሮች ሁሉ የግድያ፣ የሽብር፣ የጥላቻ፣ የመከፋፈል፣ የፍርሃትና በአጠቃላይ ሰብአዊነትን የሚጻረር አሻራውን አስፍሯል ሲሉ ምክትል ውጭ ጉዳይ ሚኒስትሩ አስረድተዋል። ይህ የሚስተር ብሊንከን አስተያየት የተሰጠው አውዳሚ ጽንፈኝነትን በማስተማር ለመከላከል ዩኔስኮና በዓለሙ ድርጅት የዩናይትድ ስቴትስ ሚሽን በጋራ ባዘጋጁት 38ኛው የዩኔስኮ ጠቅላላ ጉባኤ ላይ ነው ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ምክትል ውጭ ጉዳይ ሚኒስትር ብሊንከን በማከልም ጽንፈኝነትን ለመዋጋት የምንመርጠው መሳሪያ ማንኛውም የጥላቻ አራማጅና ተቻችሎ መኖርን የማይቀበል ወገን ፈጽሞ ሊቋቋመው የማይችለውን አይነት ነው። ያም ጦር መሳሪያ ሳይሆን ማስተማር ነው ብለዋል። የዩኔስኮ ዋና ዲሬክተር ኢሪና ቦኮቫ እንዳስቀመጡት ደግሞ አውዳሚው ጽንፈኝነት የሚያተርፈው ነገር ቢኖር ውድመትና ጥላቻን ነው። ለዚህ ልንሰጥ የሚገባን ምላሽ ደግሞ ባህላዊና ትምህርታዊ ሊሆን ይገባል ብለዋል። ቀጥለውም አውዳሚው ጽንፈኝነት የሚያራምደው ፍራቻንና መከፋፈልን ነው። ለዚህ ምላሻችንም በጥበብ የተሞላና በጥሩ አስተሳሰብ የተገነባ ሆኖ ለሰላማዊ ድርድር ብቃት ያለው መሆን አለበት ብለዋል። የቪዮርስ አንቀጽ ሐተታውን በመቀጠል ዩኔስኮ የሚኒስቴር መስሪያ ቤቶች በጠየቁ ጊዜ ሁሉ የሚሰጠው የትምህርት ፕሮግራም አለው ብሏል። የዜግነት ትምህርቱ ሐሳብ በነጻ መንሸራሸር የሚችልበትን መንገድ ይፈጥራል። ተስፋ የተደረገውም በዓለም ዙሪያ ኃላፊነት የሚሰማቸው ዜጎችን ለማፍራት ነው። በተማሪዎች አእምሮ ውስጥ ዛሬ ለሰብአዊነት መከበር፣ ለፍትህ፣ ለጾታ እኩልነትና ለአየር ንብረት መጠበቅ ዘላቂነት የሚዘራ ጤናማ ትምህርት ወደፊት ኃላፊነት የሚሰማቸው ዜጎችን በመላው ዓለም ማፍራት ይቻላል ብሏል። ዩናይትድ ስቴትስ ይህን መሰሉን ጠቃሚ ትምህርት መሠረት በማድረግ ጽንፈኝነትን ለመዋጋት ቆርጣለች። ትምህርቱን በዘመናዊ መንገድ በማበልጸግም አክራሪነትን ለመከላከልና ብሎም ለማሸነፍ ይቻላል ብላ ታምናለች። ርዕሰ አንቀጹ ሐተታውን ሲያጠቃልልም እኛ ዛሬ ወጣቶችን ይህን መሰሉን ትምህርት በማስተማር የመጻኢ ዕድላችንን ማረጋገጥ እንችላለን። የዚህን ተቃራኒ ከምርጫ ለማስገባት ማሰብ እንኳ ይዘገንናል ብሏል። ሕፃናቱን ዛሬ ስለ ሰብአዊ መብቶች መከበር፣ ስለ ፍትሕና ስለ በጎ አስተሳሰብ ካላስተማርን ለአደጋ ሊጋለጡ ይችላሉ። ለከባድ ሥራ በኃይል ሊጋዙ፣ ያለ ዕድሜያቸው ለመዳር፣ ክንዳቸው ሳይጠነክር ለውትድርና ሊመለመሉ ይችላሉ ሲሉ
የዩናይትድ ስቴትስ ምክትል ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዲሱ አበበ። በዚሁ እንሰናበታለን።
ከተቀሩት ባልደረቦቻችን ከዋና አዘጋጇ ትዝታ በላቸውና እንዲሁም ከስርጭት መሐንዲሱ ጋር በመሆን ነው። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና